የዩናይትድ ስቴትስ መንግስት መዘጋት ምንድን ነው? ለምን?
የዩናይትድ ስቴትስ መንግስት ባካተመው የፖለቲካ መፋጠጥና በዚህ ዘመን በጀት መንጠፍ ምክንያት ለ35 ቀናት ከተዘጋ በኋላ ባለፈው አርብ ምሽት ተከፍቷል። ለመሆኑ የዚህ መንግስት የመዝጋት አባዜ ለዩናይትድ ስቴትስ ምንድነው? ለምን የዩናይትድ ስቴትስ ፈልጥስ ሆነ? ጥቅምና ጉዳት ይኖረው ይሆን? የመዘጋቱን ዳራ ይዘትና መዘዝ በተከታዩ ዘገባ ያካተተው ሰለሞን አባተ ለግምገማ የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን ጋብዟል። ወደ ዘገባው።
እነዚህ ሰዎች ተናንቀዋል፣ ተፋጠዋል፣ ግብግብ ላይ ናቸው። ለፕሬዚደንት ዶናልድ ትራምፕ ይህ በሜክሲኮና በዩናይትድ ስቴትስ ወሰን ላይ የግንባር የማቆም ጉዳይ የምረጡኝ ዘመቻቸው አማካይ ቃል ነበር። ግንቡን አቆማለሁ ያሉ ጊዜ ከደጋፊዎቻቸው ይወጣ የነበረው ጩኸት ልክ አልነበረውም።
We're going to build the wall. We have no choice. We have no choice. Build that wall.
ይገንባ ይገንባ። ራሳቸው ትራምፕም የተቀላቀሉበት ጩኸት ነበር። ይህ ሐሳብ ግን ለዲሞክራቶቹና ከራሳቸው ሪፐብሊካን ፓርቲም ለብዙዎቹ የሚመች ወይም የሚጥም አልነበረም። ባለፉት 2 ዓመታት ሪፐብሊካን ፓርቲው የሕዝብ ተወካዮች ምክር ቤቱን ሁለቱንም ክንፎች የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥሮ ነበር። ያኔ ዛሬ ትንቅንቅ ውስጥ የገቡበትን ግንቡን የማቆም በጀት ማጽደቅ በቻሉ ነበር። አሁን በጀት አጽዳቂው የሕግ መምሪያ የተቆጣጠሩት ዲሞክራቶቹ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ሴናተር ቻክ ሹመር ዲሞክራት ምርጫ መዘዝ አለው፣ የአሜሪካ ሕዝብ ድምጽ ነው ሲሉ ለፕሬዝዳንቱ ማስተዋወሻ ቢጤ ለማሰማት ሞክረዋል። በቅርቡ
This is not the way to govern. To pound your fists on the table cause damage to millions of people.
ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ ይያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ህገ መንግስቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የህግ መምሪያውንም የህግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳን ፕሬዝዳንቱ ይህንን ግንብ የማቆም ሐሳባቸውን ማጽደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳን ፕሬዝዳንቱ ባለፈው ምርጫ የህዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግስቱን ዘግተውታል።
መንግስቱ በሀገሪቱ ታሪክ ታይቶ ለማይታወቅ 35 ቀናት ተዘግቶ ከ800,000 በላይ የሚሆኑ ሰራተኞቹ አንድም ያለ ክፍያ ከስራ ውጪ እንዲሆኑ አንድም ሳይከፈላቸው እየሰሩ እንዲቆዩ ሆነ። በርግጥ በ35ኛው ቀን ፕሬዝዳንቱ ባወጡትና ያ መዘጋት ለጊዜው እንዲቋረጥ ባደረጉበት ውሳኔ ለሁሉም ሰራተኛ የተዘለሉ 2 ደሞዞቹ እንዲከፈል አዘው ክፍያዎቹ እየተፈጸሙ ናቸው። ይሁን እንጂ ትንቅንቁ ገና አላበቃም። መንግስቱ የተከፈተው ለድርድሮች እድል ለመስጠት ሲባል ለ3 ሳምንታት ብቻ ነበር። መንግስቱን እስከፊታችን የካቲት 8 የሚያቆየው በጀት በሁለቱም ፓርቲዎች እንደራሴዎች ጸድቆ ነው የተከፈተው። መንግስት በከፊል የተዘጋው ሀገሪቱ ገንዘብ አጥታ አይደለም። ለግንቡ ማቆሚያ የሚውል የ5.7 ቢሊዮን ዶላር ካላካተተ የምትልኩልኝን ማንኛውንም በጀት አልቀበልም ሲሉ ፕሬዝዳንቱ የአመቱን በጀት ውድቅ በማድረጋቸው እንጂ። ያኔ ታህሳስ 13 ላይ ያለፈው አመት በጀት ሲነጥፍ መንግስቱ በከፊል ተዘጋ። ምንም እንኳን በዝጉ ዘመን ፕሬዝዳንቱ ብዙ የመደራደሪያ ጥያቄዎችን ቢያነሱም አዲሲቱ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ዴሞክራት አንድም መንግስቱን ሳትከፍት አንነጋገርም አሏቸው። በሌላ በኩል ደግሞ ፕሬዝዳንቱ ባለፈው ጥር 21 ለተወካዮች ምክር ቤቱ ጥምር ጉባኤና ለህዝባቸውም ሊያደርጉ ይጠበቁ ለነበሩት አመታዊ ንግግር ፔሎሲ ግብዣ አልክም አሉና ቁርጠኛ አቋም ያዙ። በሌላም በኩል የሀገሪቱ የአየር ትራፊክና ሌሎችም እንቅስቃሴዎቿ ቀስ በቀስ እየተሽመደመዱ በመንጣታቸው ከደሞዝ እስከ ደሞዝ የሚኖረውም አሜሪካዊ የመንግስት ሰራተኛ ሮሮና ጩኸት እያየለ በመንጣቱ ከደሞዝ መቆም ጋር ተያይዞም ተዛማች የሆኑ መዘዞችና እክሎች በሌሎችም ትናንሽ ንግዶችና መሰረታዊ የሆኑ የጤና የትራንስፖርትና ሌሎችም አገልግሎቶች ላይ አሳሳቢ እየሆኑ የመጡ ችግሮች እየተገረገጡና እየተደራረቡ በማየላቸው ፕሬዚደንት ትራምፕ መንግስቱን ለጊዜው ከፍተውታል። እስከ የካቲት 8 እንግዲህ የቀሩት 12 ቀናት ብቻ ቢሆኑም ሁለቱም ወገኖች ከአቋሞቻቸው ፍንክች ያሉ አይመስልም። ፕሬዚደንቱ አጥራቆማለሁ 5.7 ቢሊዮን ዶላር እፈልጋለሁ እንዳሉ ነው።
Once that was the thing, the committee will come back. And if they don't have a wall, I don't even want to waste my time reading what they have.
የካቲት 8 ወይም ፌብሩዋሪ 15 ላይ ኮሚቴው ይመለሳል። ግንቡን ካላከተቱ የሚያቀርቡልኝን በማንበብ ጊዜን አላጠፋም። ምክንያቱም ጊዜን ማባከን ነው። ምክንያቱም ለሀገራችን ጸጥታና ደህንነት የሚሰራው ብቸኛ ነገር የግንብ አጥር ነው።
አፈ ጉባኤቱ ደግሞ በሌሎች የወሰን ጥበቃ ዘዴዎች ላይ የሚውል ካልሆነ ስለ አጥር እንዳይታሰብ ብለዋል።
በሕግ ውስጥ የግንብ ማሰሪያ ገንዘብ የሚባል ነገር አይኖርም። ይሁን እንጂ ቴክኖሎጂ አንዳንድ የመሰረተ ልማት አውታሮች የሚያስፈልጓቸውን የመግቢያ ኬላዎች አንዳንድ አካባቢዎችን በተመለከተ ሐሳብ ካላቸው እሺ በርከት ያሉ የመግቢያ ኬላዎች እንዲኖሩን እንፈልጋለን። መንገዶች እንዲኖሩን እንፈልጋለን። ይሄ የድርድሩ አካል ነው።
እና መጨረሻው ምን ይሆን? የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ዘንድ ደወልኩና ይሄ ነገር ምን ይመስልዎታል አልኳቸው። ደሞ ከሳምንት በኋላ ሌላ መዘጋት ውስጥ ልንገባ ይሆን?
ፖሲቢሊቲው ሁኔታው አለ ይሄን ማለት የሚያስችለን ምንድን ነው? እንግዲህ ቻገር 45ኛው ፕሬዝዳንት ላይ ናት። ህገ መንግስቱ የሚፈጠውን ስልጣን 45ቱም 44ቱም ተረክቦ አስተላልፎ ሄደዋል። አሁን 45ኛው ላይ ያለ ነው። እንግዲህ ከሰው ሰው ደግሞ ካያዝ ይቀደዳል የሚባለው ከሰው ከሰው ይለያያል። አሁን አሜሪካ እዚህ ፕሬዝዳንት ሆኖ ሁለት አመት የጨረሱና ሁለት አመት የቀራቸው ዶናልድ ትራምፕ የተለዩ ፕሬዝዳንት ናቸው። በአሜሪካ ታሪክ እንዲህ አይነት ፕሬዝዳንት በግለሰብ ደረጃ የሶሊሲቱና ምን ያህል ከፖለቲካ ስልጣን ጋር ሲገናኝ ምን ያህል ነገሮችን እንደሚያሳምር ወይም እንደሚያበላሽ እሳቸው ትልቅ ምሳሌ ናቸው። እና ይሄ ሁሉ የእልህ አካሄድ እኔ አቃለሁ አካሄድ እንደመሰለ የሱ ውጤት ነው። መንግስትና አሜሪካን መንግስትን የሚያህል ነገር ወደ መዘጋት ያደረሰው ለማለት ነው። ምክንያቱም አቶ ሰለሞን የአሜሪካ መንግስት ይዘጋ ሆነ የመጀመሪያ ጊዜ አይደለም። ሮናልድ ሬጋን ጊዜም ሁለቴ ተዘግቷል። በክሊንተን ጊዜም ተዘግቷል። ኦባማንም ሪፐብሊካኑ ሲቃወሙት ፕሬዚደንት ሮማንም ማለት ኦባማንም ለ13 ቀን ተዘግቶ ጉድ ተብሎ ነበረ። ግን የሚያሳየው ኦባማ እንኳን ተዘግቶ ሳይዘጋ ከኮንግረስ ዶሚኔት ካደረጉት ሪፐብሊካኖች ጋር እጅ ለእጅ ተያይዞ ችግሩን ለመፍታት ይሰራ ነበር። በአንጻሩ ግን ፕሬዚደንት ትራምፕ እንዳየ ነው የችግሩ አካል ሆነው እንዲሁም ቀዳሚ ሆነው ያዘጉ። አሁንም ለጥያቄ እንግዲህ ለመመለስ ነው እቺን 15 ቀን በኋላ ለመዝጋት ወደ ኋላ አይደለም ምንም እንትን የሚመለስ ነገር የለም ብለው ካሁኑ ያስራሩ ነው። እና ነጥቤ ምንድነው ማጠንጠኛው የግለሰቦች ጠባይ ሁሉ ፖለቲካ ስልጣን ጋር ሲገናኝ ወይ ጀነራል ይከራል ወይ ላላል ወይ ደግሞ ሰማ ያለው እና ልቦና ያለው ደግሞ ስልጣን ላይ ፍግደን ሲሆን ደግሞ ችግርን ለመፍታት ያቃያ ነገር ያቃቅልኛል ያቀነል ያደርገው አለ ማለት ነው። እና ጥያቄ ለመመለስ ቢዘጋ አይደንቀኝም። ሰውየው ካሁኑ ፍግደንቱ እየፎከሩ ናቸው። በዚህ አቋማቸው ግትር አቋማቸው ቀጥለውበታል። ሃይ ቢባሉ በራሳቸው ፓርቲም ሆነ በፐብሊክ በሚዲያም ሆነ በመሁራኖች በመሳሰለው ሁሉ የመስማት ፍላጎት ያላቸው አይመስልም። እሳቸው አንድ አጀንዳ ያላቸው ይህንን ግንብ ሜክሲኮ አሰራለ ብሎ የተነሱበትን አላማ ለሱ ገንዘብ ካልተመደበልኝ አሁንም መልሼ አዘጋለሁ ነው የሚሉት። ግን ቅድም እንዳነሳው ኔልስ ማን ነው ናንሲ ፔሎሲን የመሰለ የሴት አንበሳ ገጥሟቸዋል። ይሄን ለማለት ይዳዳይ ለምንድን ነው በጣም ጽኑ መሆኑ አቋም አንተ ፕሬዝዳንት እኛ ደግሞ የገንዘብ አፕሮፕሪሽን ገንዘብ መመደብ የባጀትን በተመለከተ ህገ መንግስቱ የሰጠን ስልጣን ስላለ አንተ በፕሬዚደንትነት ሲሰጠኝ ብልህ ብትፎክር ብታፈራራ ጫና ብታደርግ በምንም አይነት ከህጉ ማዕቀፍ ውጪ ስትወጣ አንቀበልም በሚል ይኸው 35ቱንም ቀን ፕሬዚደንቱ ራሳቸው አንቺ ፍጩ አንቺ እንደሚባለው ራሳቸው ዘግተውት 35 ቀን በኋላ ራሳቸው አንድ ብር ባጀት ሳይለቀቅላቸው ራሳቸው ፕሬዚደንቱ ሰክተው መልሰው ለመክፈት በቅተዋል እና ይሄን ማለት ለማጋራት ፈልጋለሁ።
እንግዲህ አሁን ወደ ድርድር እየገቡም እያሉ ሐሙስም እንደዚሁ ተጀምሮ ነበረ ይሄ ድርድር። በሚስ ፔሎሲ በኩል የሚሰማው የግንብ ጉዳይ እዚህ ውስጥ ልንነጋገርበት የምንችለው ጉዳይ አይደለም፣ ሌሎች የደህንነትና የጸጥታ ጥበቃ የመሰረተ ልማት የመሳሰሉ ጉዳዮች ላይ ካልሆነ በስተቀር ብለዋል። ትራምፕ ደግሞ ግንቡ እዚህ ውስጥ ካልገባ አጥር ካልገባ አትድከሙ ብለዋል። ይሄ ማለት እንግዲህ ወይም ወደ ሌላ መዘጋት ይወስደናል፣ ሐሳቦቻቸውን ማስታረቅ ላይ ካልደረሱ ሁለቱ ወገኖች ማለት ነው። ትራምፕ ሌላው ያነሱት ጉዳይ ካልተዘጋም የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ደነግጋለሁ ነው ያሉት እና በፕሬዝደንታዊ ስልጣናቸው ይሄንን ማድረግ ይችላሉ ወይ? አሁን በህግ
ይሄ ጥሩ ጥያቄ ነው። ወደዛም እንደሚሄዱ የዛቱ ነው የሚያስፈራሩም ነው የዛቱም ነው። ኢንፕሪንስፕል በመርሆ መሰረት ይቻላል፣ ማይቻል ነገር የለም፣ ህገ መንግስት ፈቅዶላቸዋል። ነገር ግን ምን ጉዳይ ሲመጣ ነው ናሽናል ኢመርጀንሲ የሚታወጀው ተብሎ ሲጠየቅ በአሜሪካ ታሪክ በጣም በጣት በሚቆጠሩ ሁኔታዎች ነው። ለምሳሌ እንበል አገሪቷ ጦርነቱ ስትገባ እንደ ፐርል ሃርበር በነበረ ጊዜ ለምሳሌ ከጃፓን በደረሰው ጥቃት ከበድ ያለ ህልኖ የአገሪቷ ህልውና ላይ የሚደርስ ጥቃት ሲመጣ የመሳሰለው ላይ ፕሬዚደንቱ ናሽናል ኢመርጀንሲ ወይም አርትኩክ መሬት መንቀጥቀጥ ወይ አንድ አይነት ትልቅ ተፈጥሮ ቀውስ ሲመጣ ህገ መንግስቱ መብት ሰጠዋል። እሳቸው ግን ይህንን በአንድ ጉዳይ ላይ አንጠልጥሎ አሽከርክረው ማድረጋቸው ታይቶ የማይታወቅ ነው አሜሪካ ታሪክ እና ሁሉም እያወገዛቸው ነው። እና ማድረግ ይችላሉ ወይ? በደንብ ይችላሉ። የሚያግዳቸው ኃይል አለ ወይ? የለም። የሚያግዳቸው የለም። የሚያግዳቸው ምንድን ነው? በህገ መንግስቱ ቼክ እና ባላንስ መካኒዝም መሰረት አስበው ለተነሱት አላማ አሁን ዲሞክራቶቹ ገንዘብ ሰጪው ደግሞ ታችኛው ቤት ሀውስ ኦፍ ሬፕሬዘንታቲቭስ ነው። በሱ ገትረው አሁን እንዳያደርጓቸው ገትረው ሊይዟቸው ይችላሉ። ነገር ግን ማድረጉን ፕሬዚደንቱ ሀይ ሀይ የሚላቸው ሰው ከሌለ አይሰሙም። አማካሪዎቻቸውን የራሳቸውን ልዩ ልዩ አማካሪዎቻቸው በምንም አይነት የሚሰሙ ሰው አይመስሉም። እንዲ አሁን ያለሁን ስላለፉት ሁለት ዓመት እንዳየ ነው ከማድረግ አይመለሱም እና ይሄ ነው እንደውም የአሜሪካንን ፓብሊክ እና ፖለቲከኞችንም ህዝቡን የሚያስቆጣ ያሳሰብም።
ለመሆኑ ይሄንን ቢያደርጉ በተለይ ደግሞ የሀገር ውስጥ ደህንነት ሚኒስትራቸው ወደ ደቡብ ጉብኝት አድርገው ነበር በቅርቡና ከዛ የተለያዩ መረጃዎችን ማግኘታቸውን ጠቁመው ሪፖርት ያቀርቡላቸው ስለሚጠፋው ህይወት፣ ስለሚባክነው ንብረት፣ ስለሚጎሳቆለው የሰው ብዛት፣ ስለ ሴቶች፣ ስለ ህፃናት የተለያዩ መረጃዎችን አንስተው ፕሬዚደንቱ እነዚህ ሁኔታዎች የአስቸኳይ ጊዜ ሁኔታ እንድደነግግ አቅም ይሰጠኛል ነው የሚሉት። በተለያዩ አጋጣሚዎች ባደረጓቸው ንግግሮች ላይም ተናግረዋል። ይሄንን በእርግጥ አይቀበሉም እነ ሚስ ፔሎሲ እነዛን መረጃዎች የተጭበረበሩ ናቸው፣ የእውነት አይደሉም፣ የሐሰት ናቸው ነው የሚሏቸው። ግን እነዛን ሁሉ ሁኔታዎች አልፎ ፕሬዚደንቱ የአስቸኳይ ሁኔታ ቢደነግጉ ምን ነዘዝ አለው?
ነዘዝ ከሁለት አኳያ ነው። አንድ ምንድን ነው አንፕሬሲደንትን ነው
ታይቶ የማይታወቅ ከዚህ በፊት
ታይቶ የማይታወቅ ነው። በዚህ በጣም ግዙፍ ጉዳይ አይደለም ግን እርግጥ ማንም ሀገር የሀገሩን ሉዓላዊነት ማስጠበቅ አለብን ይላል። እሳቸው ግንብ ነው የሚሉት ያን ተንተርሶ ማድረጋቸው አንፕሬሲደንት ያዝ ያልተጠበቀ ያልታየ ጉዳይ ነው። አንድ በዚህ ሁኔታው ሁለተኛ እንትን ፕሬዚደንት መፍጠር ይባላል። ፕሬዚደንት ማለት ነገ ደግሞ ለሚመጣ ፕሬዚደንት 10 አመት 20 አመት 30 አመት በኋላ እንደው እንደሳቸው ወተድ መለስ የሚያረጋው አይነት ሰው ቀልቡን እና ስሜቱን መቆጣጠር የማይችል ሰው በእልህ እንደ አንድ እንደወጣት ልጅ በእልህ እናት አባቱን ይሄን ካላረጋችሁልኝ ይሄን እንዲያጠፋልህ እናረጋለሁ እንደሚል ነው። ፊት ፎር ታት ይላል ፈረንሳይ። በዛ አይነት አካሄድ ነው ብዙ ጊዜ ውሳኔ የሚሰጡት ሰውዬው ፕሬዚደንቱ። በዛ አይነት አኳንት ማለት ይህ በቀደደበት እንደሚባለው ነው የሚሆነው። በአሜሪካ ታሪክ ትልቁ ስጋት እንደውም ይሄ ነው። አንድ ከተለመደ ሲበቃ ወደ ኖርማል ሲደረጃ ወደ እንደ ኖርማል ተደርጎ እንዳይቆጠርና ነገም አከራር ያለ ናሽናሊስት ኮንሰርቫቲቭ የሆነ ፕሬዝዳንት የዛሬ ዓመት ቢመረጥ ይሄንን ከዘፊት በዚህ ፕሬዝዳንት በከለበይ ጋር ፕሬዝዳንት ተደርጓልና ብሎ ወደ ስታንድ እንዳራመድ ነው ስጋታቸው እና ያልተለመደ ነገር ነው።
በህግ ሲያስጠይቃቸዋል አንዳንድ ጊዜ ይሄንን እርብጃ በፍርድ ቤት እንሟገታለን እናስቆማለን የሚሰማሉ ራሳቸውም ተናግረዋል። ነገሩ ባለፈው ጊዜ ያስቸኳይ ጊዜ ሁኔታ ደነግጋለሁ ጦር ሰራዊቴን አስተማርቼ ባጭር ጊዜ ውስጥ ግንቡን አሰራለሁ ካሉ በኋላ ፍርድ ቤት ላይ ብዙ ላይስከደኝ ይችላል ብለው አምነዋል እሳቸውም ይሄንን።
አዎ አሜሪካን ሀገር በህግ የሚገዛ ሀገር ስለሆነ ፍርድ ቤት ሲቪክ ተቋማት አለዛም አንድ የመንግስት ፌደራል አካል ሊከት ይችላል ከሶ እሳቸውን ውሳኔያቸውን ለመቀልበስ ለማስደረግ። ነገር ግን ምንድን ነው አንዴ ካደረጉ በኋላ እንበል ተከራክረው ፍርድ ቤት እዚህ ሀገር ብዙ አመት አይቆይም ግን ወረን ሁለት አመት እንዲፈጅ አንድ ወር ሁለት ወር ለአንድ ሀገር በናሽናል ኢመርጀንሲ በዛ ደረጃ መሄድ ከባድ ቀውስና ትልቅ ኢምፓክት ያመጣል እና ያ በህግ በኩል ሊያስኬድ ይችላል። እንግዲህ ዳኛውም ነው ዳኛው ሙሉ ነፃነት የአሜሪካ ጁዲሽሪ ስላለው ዳኛው እንበል ለኢንተር ነው ለፕሬዝዳንት ትራምፕ ልክ ናቸው መብት አላቸው ህገ መንግስቱን ይሰጣቸዋል ብሎ ተንተርሶ ቢወስንላቸው በዛ ይቀጥላል። እንትን ካላለ ደግሞ አጌንስቲን ከተወሰነ ደግሞ እሳቸውም እንደገና አቤት ብሎ ደግሞ ወደ ላይ ሄዶ አይቀርም እና
ከጠቅላይ ፍርድ ቤት ድረስ ይደርሳል ነገሩ።
አዎ እዚህ ላይ አንድ ቅድምም ጠቆም አድርጓል ምንድን ነው እዚህ ደረጃ ያስደርሳል የሚለውን እንደ በጭብጥ ለአድማጮቻችን ለማስያዝ ነው። ይሄ ህገ ወጥ የሆኑ ሰዎች አቶ ሰለሞን ወደ አሜሪካ ህገ ወጥ ሰዎች እጽ ዝውውር ድረግጽ ዝውውር እና የመሳሰሉትን ወደ አሜሪካ የሚገቡት ምንድን ነው ወል ግንብ ላይ የዘለሉ በሚገቡ ሰዎች ሳይሆኑ በኤርፖርት ኦፊሻሊ ቪዛም ይዘው በሚገቡ ሰዎች ነው። ብዙ ከ90% በላይ ድምፅ የሚያዘው እዚህ ሀገርም በአጭር ቪዛ መጥተው የሚቀሩትም ከዛም አፕላይ ማመልከቻ የሚያቀርቡትም ሬፊጂ ለመሆን የመሳሰለውም በዛ መልክ ነው። ይሄ በደንብ ኢምፔሪካል ኤቪደንስ ተረጋግጧል።
ዲሞክራቶችን ሲያቀርቡ ነበር።
አዎ ዲሞክራቶች የሚሉት ይሄ 5.7 ቢሊዮን ዶላር አሁን ሆኖ ካልተሰጠኝ እንዲ ብሎ አሻፈረኝ ብሎ መንግስት የዘጉበት ምክንያታቸው ኦባማ እንደማይቆጥርና እንደማይዝ ለማስመር ፈልጌ ነው።
አንዳንድ ሰዎች ሲነጋገሩ እንደው የብሩ ቁጥር ላይ ትኩረት ይሰጣሉ። ፕሬዚደንት ትራምፕ ያ የጠየቁት 6 ቢሊዮን ዶላር እንበል ቢፈቀድላቸውና የፈለከውን አርገው ግን ግን ብቻ እንዳትሰራ ቢሏቸው የሚስማሙ ይመስልዎታል?
ሰውየው ግንብ ላይ ነው ያተኮሩት። ግንብ ነው የሚሉት እያደረ መሆን ያመጡት ፈሊጥ ማፈግፈግ ምንድን ነው ትራንስፓረንት የሆነ ግንብ የሚስራ ማለት ሴንስ በብረት የሚሰራ
አጥር ማለት ነው።
አጥር የሚታይ አጥር ከዛና ከዚህ ሌላ የሚያቀርቡት ይሄን ነው። ግን ገንዘቡ አያበቃቸውም። አንድ ይልቁንስ ከዲሞክራቶች ጋር በህብረት ሆነው በድሮን በኤሌክትሮኒክ ሰርቬይለንስ በመሳሰለው በዛ መልክ ቢሰራ ይሄ ሪሶርስ 5.7-6 ቢሊዮንም ጠቀብም አይልም። ከዳር ከላይ እስከ ካሊፎርኒያ እዛ ቴክሳስ ድረስ የአሜሪካንን ከሜክሲኮ ጋር ያላትን ወሰን ለማካለል ጠብም ማይል ገንዘብ ነው እና ለዚህም ነው ዲሞክራቶችም ወደ ኋላ የሚሉት። ይልቁንስ ይህን ያህል ገንዘብ እናጠፋ ከሆነ ከጠፋን አይቀር በአዲስ ሞደርን ቴክኖሎጂ በታጀበ በኤሌክትሮኒክ ሰርቬለንስ በኤሌክትሮኒክስ በሳተላይት ኮሚኒኬሽን በድሮንንም ጭምር እንደገናም ደግሞ ካስፈልገ በሺ ተጨማሪ ዩኒፎርም የለበሱ ፓራ ፖሊስ የሆኑ አካላት ተቋማትን በማሰለፍ ብንቆጣጠር ይሻላል ወደሚል ደረጃ የሚያደረሳቸው ይህን ይመስላል። እሳቸው ግን ቃል የገቡት አለና እሳቸው የሚደግፏቸው 32-33% የሚሆኑ አሜሪካ ዜጎች ለስልጣን ያበቋቸው እነሱን ቃል ለመጠበቅ አንድ፣ ሁለተኛም ደግሞ ሁለት አመት ስለቀራቸው ካሁኑ የምርጫ ኢሌክሽን ኮሚቴ ሁሉ ፕሬዚደንት ትራምፕ አዋቅረዋል። ካሁኑ ተደርጎ በማይታወቅ ሁኔታ ቀደም ብሎ ጀምረው እያሟሟቁ በየስቴቱ በየወረዳው የእሳቸው ደጋፊ ኮሚቴዎችን እያሰባሰቡ እያስተባበሩ ገንዘብ አዋጡልን እያሉ የተንቀሳቀሱ ስለሆነ የእነሱን ልብ ትርታ ለመቅረብ እና ድጋፍም ጋልቫናይዝ ለማጠናከር የሚሄዱት የሚወስዱት እርምጃ እንደሆነ ነው ፋክቶች መሬት ላይ ያለው ጭብጥ የሚያሳየን።
በነገራችን ላይ ይሄ የግንብ ሀሳብ በአሁኑ ጊዜ በብዙ አሜሪካውያን ዘንድ ተቀባይነት እንደሌለው እየተነገረ ነው። የራሳቸው የትራምፕ መሰረት የሆኑት ሰዎች መራጮቻቸው እንኳን የዚህ የግንብ ጉዳይ ሲነሳ ሐሳባቸው እየተከፈለ እንደሆነ ነው እየተሰማ ያለውና ምንድነው ለመሆኑ በዚህ ሁኔታ ውስጥ ፕሬዝዳንቱን የሙጥኝ ሊያስብላቸው የቻለው?
ግሩም ቅድም እንዳልኩት እንዳልደግሞ ይህ እንጂ የመመረጥ እድላቸውንም ለማስፋትና ለማጠናከር ነው።
አዎ፣ ግን የግንቡ ጥያቄ አሁን ትልቅ ጉዳይ አይደለም። አብዛኛው ከ50% የሚበልጡ አሜሪካውያን አይስማሙም ወይም ደግሞ አይመቻቸውም ይሄ የግንብ ሐሳብ።
ልክ ነው፣ እንስማማለን። አሁን የምትለው ልክ ነው። አብዛኛው ህዝብና በደንብ ይህን አቋም ነው ያለው። እንኳን የአብዛኛው ህዝብ ከፍታቸው 32% ድምፅ ድጋፍ ያለው አሜሪካ ዜጎች መካከል ራሱ መከፋፈል የተፈጠረ ነው። በዚች መንግስትን በመዝጋታቸው እንኳን 35 ቀን ይሄ ማሰክሰክና ቅሬታ ሁሉ እየፈጠረ እንዲሁም እሳቸው የሚደግፉ ሰዎች ሁሉ እየተጎዱ የተገኘበት ሁኔታ ነው። የመንግስት ሰራተኞች ሁሉ ሳይቀሩ እንዲሁም ባይገርምህ እንግዲህ የአሜሪካ ሪያሊቲ የሚያስገርመው ምንድን ነው? የትራምፕ ፕሬዚደንትን ደጋፊዎች እንደ በጽኑ እንደ አይኔን ግንባር አድርገው ብለው ለእሳቸው ድጋፍ የሚሰጡ ወደ ካናዳ አካባቢ ያሉ ሰዎች ምንም የቦርደር ችግር የለበት አካባቢ ሆነው የተገኙት እንድናሳይ። ነገር ግን የእሳቸው ደጋፊ መገኘት የነበረበት ወዴት ነበር? ካሊፎርኒያ፣ ሜክሲኮ፣ አሪዞና፣ እነዚህ ላይ ነበር። እነሱ ግን በባህልም አብሮ በመኖርም በጭብጥም በአይናቸው በብሌናቸው ሁኔታውን ስደተኛውን የሚመጣውን እንደሾልከው እንዴት እንደሚያልፍ የድረጉንም ችግር የጽኑም ችግር ስለሚያው እንዲሁም ባይገርምህ የትረምፕ ደጋፊ የሆኑት በእነዚህ አራት ስቴቶች ደቡብ ስቴቶች ከሜክሲኮ ጋር የሚዋሰኑት ድጋፋቸውን እየነፈጉ ፊታቸውን እያዞሩባቸው ነው ትራምፕ ላይ። እና ይሄ ነው አሁን ኢምፔሪካል ኤቪደንስ የሚያሳየው። የባሶ ምንድን ነው የእሳቸው ደጋፊዎች ችግሩን በቅርበት በጭራሽ የማያውቁ በርቀት ስንት ሺህ ማይል ሰሜን ላይ ያሉት ሰዎች ናቸው አሁን በግድ መሰራት አለበት ብለው በጽናት ድጋፍ እየሰጧቸው አሉት ለማለት ነው።
ለመሆኑ ፕሬዚደንት ትራምፕ ይሄንን የአጥር ሀሳብ ሲያነሱና ቃል ሲገቡ አስበውበት ያደረጉት ነገር ይመስሎታል ወይስ እንደው ዝም ብለው እንደው የምርጫ ቅስቀሳ ላይ ወሬ አድርገው ጣል አደረጉትና ከዛ ነገር ቁም ነገር ሆነ?
አዎ፣ ነገሩ ሞኝ ያዘው ነገር ይባላል። ሞኝ ካልበረረም የሚባለውን ነገር ታውቃለህ። የእሳቸው ነገር መቼም የሚደንቅ ነው። የዛ አይነት ፈሊጥ ነው። አንዴ ነክሰው ሞኝ የያዙትን ነገር ከዛ በኋላ ኢቫሉዌሽን ራሱ ለማስተካከል በዛ መልክ አክርረው የያዙት ጉዳይ ነው። ግን ይሄ ነገር ተነስቶ አቃሉ አዎ፣ እነ ስቲቭ ሚለር እነ ጋንን የእሳቸው መጀመሪያ ላይ የመጀመሪያ 6 ወር 7 ወር አማካሪ የነበረው ጋነን ስቲቭ ሚለር እንኳን አሁንም አለ አክራሪ ጸረ ልበል ጸረ ወር አንቲ ሆኑ ሬፊጂ እና አንቲ ሆኑ እንትኖች የእሳቸው አማካሪዎች የሚያምኑበት የቀኝ የአሜሪካ ፖለቲካ ብራይት ባን የሚባሉት የሚያምኑበት አቋም ነው። ለእሳቸው የማጎስ ሁኔታ አለ። ገና ስልጣን ላይ ሲያወጡ ጣል ጣል እያደረጉ ችን የመሳሰሉ አክራሪ ፖሊሲ ያስነክሳቸዋል። እሳቸው ደግሞ ያስነክሳቸውን ይዘው ይሮጣሉ። ይዘው ከሚሮጡት ነጥቦች አንዱ ትልቁ ምንድን ነው? በቃ ይሄ ሞቼ እገኛለሁ ይህንን ግንቡን ካልሰራሁ ወደሚል ነው። በነገራችን ላይ እዚህ ላይ ማንያዝ የምፈልገው የእሳቸው ዴስፐሬሽን ይባላል። እንዲህ ዴስፐሬት መሆን እንዲህ
መባከን
አመሰግናለሁ። እንዲህ መባከን ከራሳቸው ሁሉና ጋር ስለተያያዘ ማለት ሰለሞን ማለት ይሄ መርማሪ ኮሚሽን የሙለር መርማሪ ኮሚሽን በደንብ እያጠራ ነገሮች ሁሉ የቆሙበት መሬት ሁሉ እየጠበበ እየመጣ እንግዲህ በዚህ ሁኔታ አካሄድ ከስልጣን ወደሚወገዱበት ሁኔታ ለስልጣን መባለግ ከራሻኖች ጋር ደግሞ አቋም ወስዶ ከራሻኖች ጋር ህገወጥ የሆነ ሁኔታ ምርጫውን ማወናበድ ሂለሪ ክሊንተን ልትሸነፍ የተሻለውን ሁሉ ሊጋልና ህግና ኢሊጋልና ሊጋል የሆኑ ስራዎችን ማድረግ ይህ ሁሉ እየተጋለጠና የኮሚሽኑን ውጤታውን በቅርቡ ስለሚሰማ በደንብ ነገሮች ሁሉ ወደዛ እየተጠረቆመ እሳቸውም እንዳሉበት ከፑቲን ጋር ያለ አሰረሽ ምቹል በልህ የማያልቅ ፍቅር ልዩ የሆነ ፍቅር ተደርጎ የማይታወቅ ከፑቲን ጋር ያለ አማካሪ ቁጭሎ ማናገር ያንድ ሀገር አሜሪካ ፕሬዝዳንት እንኳን አሜሪካን የኢትዮጵያ መሪዎች ቢሆኑ የአፍሪካ መሪዎች የማይደረግ ነገር ነው። ቃለ ጉባኤውን እንኳን የሚዞን አሜሪካ ኤክስፐርት እንዳይገባ ማድረግ ከፑቲንና ከተርጓሚ ጋር ብቻ ሆኖ የሚደረጉ ብዙ ነገሮች ሁሉ አሁን በጣም በሚገርም ሁኔታ ምስጢሮች ሁሉ እየወጡ ስለሆኑ ያ ሁሉ የመደናበር የመደናገጥና ይህን እንግዲህ ህዝቡን ለማወናወድ ዳይቨርት ለማድረግ እንደገና ደግሞ የሚተማመኑበት አክራሪው ዘር መጥራት በጣም የከበደ ነው የምናገረው። የእሳቸው ደጋፊዎች ኮኬዥን ነጭ የሆኑ ወንዶች ወርኪንግ ክላስ ማለት ሰራተኛ ደግሞ ውስጥ አሉ።
የኮሌጅ ትምህርት የሌላቸው ናቸው።
የሌላቸው በትምህርት ደረጃ ዲፕሎማ እና ሃይ ስኩል አልጨረሱ። ይሄ በፋክት የተረጋገጠ ነው። የመሳሰሉትን አለሁላችሁ ድረሱልኝም ጥሪ ይመስላል። ይሄ ዴስፐሬሽን አካሄድ ተስፋ መቁረጥ ተስፋ ቀቢጥነት መሆን ይሄ ሁሉ ማሰብ አለብን ማለት ነው። የእሳቸው አሁን ንግግራቸው፣ አካሄዳቸው፣ እርምጃቸው፣ ውሳኔያቸው ሁሉ ከሌላ ቢቀር ከቴሌቪዥን ፕሮግራም ጋር ሁሉ እያያዙ እንዴት አይነት አናሊሲስ እየተሰጠ ነው። ናምኑት የተወሰኑ ቴሌቪዥን ጣቢያዎች አሉ። እነሱ ኒውስ አይተሞቹን የሚያቀርቡት ነጥቦች እሱን እያያዙ መሮጥ እንጂ በየቀኑ አንድ የአሜሪካ ፕሬዚደንት በፕሬዚደንትነቱ ጠዋት ከቁርሱ ጋር የሚቀርብለት ዓለም እንዴት አደረች፣ አሜሪካ እንዴት አደረች የሚለውን እንኳን የሲአይኤ የኤፍቢአይ የኢንተለጀንስ ተቋማትን እንኳን ሪፖርት አለማንበብ ደረጃ ትተውታል። ለአመት ከአመት በላይ ሆኗቸዋል። አሁን ሰውየው በዚህ አይነት ሁኔታ አይደለም እሳቸው ኒውስና ነገሮችን የሚያገናዝቡት። እሳቸው ያልኗቸው አንድ ሁለትና አንድ ቴሌቪዥን ጣቢያ አለ፣ መጥራት አያስፈልግም። ሁሉ ማረጋገጫ ነው። እሱን ብቻ እያዩ ያንን ማስተጋባት አካሄድና ሁኔታው ስላሉ ይሄ ሁሉ ተዳምሮ እሳቸውን እንደደነበረ ምን ይባላል ደምብረው ወደ እንደል በልፍ የራሳቸውን ኤግዚስተንስ ሁሉና ወደ ማጣት ስልጣናቸው ማለት ነው ብሎላቸው ሲያውቁ ማጣት ሁኔታ ስላለ ያን ከዛ እንደል በልፍ የፓብሊኩን የህዝቡን አቴንሽን ዞር ለማድረግ የሚያደርጉትም አስቴንቶ ትረስም ሊሆን ይችላል የሚል ግምቴን ነው የማቀርበው።
በነገራችን ላይ ዶክተር ብሩክ ዲሞክራቶቹ ቀደም ባሉ አመታት ይህንን የግንብ ሐሳብ ይደግፉ ነበር። እንደውም ከነሱ የመነጨ ሐሳብም ይመስለኛል አንዳንድ ቦታዎች ላይ ታነብና፣ ለምንድን ነው አሁን ብድግ ብለው ሐሳባቸውን ቀይረው መቃወም ያዘው?
ጥሩ ጥያቄ። ይሄ ነው እንግዲህ እኛ እንግዲህ ስናስበው ፓርቲ ሲባል ሁሉም አንድ ሞኖቶን፣ አንድ መልክ፣ አንድ ከለር፣ አንድ አስተሳሰብ፣ አንድ ምን ያለ ይመስላል። በእያንዳንዱ ፓርቲ ውስጥ ፋክሽኖች አሉ። አሁን ዲሞክራቶቹም ፕሮግሬሲቭ አሉ፣ ወደ ግራ ክንፍ ማለት ነው፣ ተራማጅ ሆኑ መለስ ያሉ ሴንትሪስት አሉ፣ እንደነ ሂለሪ ክሊንተን አይነቶቹ። አምሳሌ ወደ ቀኝነ ሴናተር ኤሊዛቤት ዋረን ሞር ወደ ሌፍት ናቸው፣
ወደ ግራ አክራሪነት ወደሚሄዱ ናቸው።
እነ ኮሪ ቡከ ለኒው ጀርሲ ዛሬ ለምሳሌ ፕሬዚደንትነት እንደሚሮጡ እንደሚወዳደሩ ተናግረዋል። እንደዚህ ወጣት እሳቷ በጣም እሳት የሆኑ ወጣቶችን ተመርጠ ኮንግረስ ገብተዋል።
እንደነ ኮርቴዝ አይነቶቹ
አሌካንድራ አይነቷ ከኒውዮርክ ሂስፓኒክ ዝርያ አላት። እንደገና ከዲትሮይት ሚሽገን የተመረጠችው እንደ ታሊብ እንደ እሷ አይነት ሰው ፕሮግሬሲቭ ተራማጆች አሉ፣ ሴንተሪስት አሉ። እንደገና ብሉ ዶግ እንደገና ኮንሰርቫቲቭ ደግሞ ዲሞክራቶች ሁሉ አሉ። ኮንሰርቫቲቭ ይሆኑ ማለት ወደ ሪፐብሊካን ሞር የሚቀርቡ ናቸው፣ ግን ሪፐብሊካን ናቸው ማለት አይደለም። እና እነሱ በሚገባ ለረዥም አመታት ይህን ሀሳብ አንጸባርቁ ቆይተዋል እና ወል በግድግዳ በመስራት ይሄ ኢሊጋል የሆነውን ፍሎ ልበልህ እንደ ወንዝ የሚፈሰውን እየሰረገ ወደ አሜሪካ የሚመጣውን ከተለይ ከሴንትራል አሜሪካ ከጓተማላ ሆንዱራስ እና ጓተማላ ሆንዱራስን አካባቢ የሚመጡ ኤልሳልቫዶር ሶስቱ ሀገሮች በተለይ የሚመጡትን ድሃ ከሆኑ ሀገር የሚመጡትን ለመገደብ እርግጥ አቋም ወስዶ አድርገዋል። ነገር ግን የጠቅላላውን የዲሞክራቲክ ፓርቲ አይወክልም። ዲሞክራቲክ ፓርቲ ደግሞ አሸናፊ አሁን ለምሳሌ ጠንከር ያለው ራሷ ፔሎሲ ወደ ሴንተሩ ናት። ለዚህ ነው ስፒከር አድርገው ተባርጎ የመረጧት። እና ያንዳንዱ ፓርቲ የራሱ ኮሪጅስ ካራክተር አለው እንዴት እንደሚቆም ምን አይነት በምን በትምህርት በጤና በሴኩሪቲ በኢንተለጀንስ ኢቭን አሁን ባልከው ግዳ በመስራት የመሳሰሉት በአይተም በአይተም አጀንዳ በአጀንዳ ላይ ሁሉ የተለያየ አቋም ይኖራቸዋል እና ኢቭን አንዳንዶቹ የኦባማ የጤና ሄልት ኬር አክቱን ለምሳሌ ከዲሞክራት ሆኖ ጥቂቶቹ ወደ ቀኝ ያሉት አልደገፉትም ነበር ለማስታወስ ያህል ማለት ነው። እና ይሄ የአንድ ነፍስ ያለው የግዑዝ የሆነ የሞተ ፓርቲ እንደሳደገ ሀገሮች እንደው ከሞላ ጎደል ሳይሆን በተለይ የምዕራቡ ዓለም እና የአሜሪካ ፓርቲዎቹ ያው ሆነ ደም የሚሯሯጥበት ነው። ፓርቲው ራሱ ይፈሳል ከጊዜው አጀንዳ ጋር ራሱን እያስተካከለ የሚሄዱ ኦርጋኒዝሞች ናቸው ለማለት
ነው። እስቲ ወደዚህ ወደ መንግስት መዘጋት ጉዳይ ደግሞ መለስ ላድርግ። ፕሮፌሰር ብሩክ ቀደም ሲል ምርሶ እዚህም እዚያም ተቃቅሰውታል። እንዲህ አይነቱ የፖለቲካ ውጤት እንዲህ አይነቱ የፖለቲካ ክስተት የአሜሪካ አባዜ የአሜሪካ የፖለቲካ ፈሊጥ ይመስላል እና ባለፉት 50 አመታት ውስጥ ብዙ ለሆነ ጊዜ መንግስቱ ሲዘጋ ነበር ከፕሬዝዳንት ሬጋን ጊዜ ጀምሮና ምን ማለት ነው ለመሆኑ የመንግስት መዘጋት ማለት ለኢትዮጵያዊ አድማጭ እንዴት ማስረዳት ይቻላል? መንግስትን መዝጋት በራሱ በመንግስቱ መንግስትን መዝጋት ማለት ምን ማለት ነው?
መንግስትን መዝጋት ማለት እንግዲህ አንድን አገር አንድን ህብረተሰብ ታዲያ ኢትዮጵያን ሶስታር ተሸክሞ ያንቀሳቀሰው እንደ ሞተር ሆኖ እንግሊዝ፣ አሜሪካ መንግስት፣ ጀርመን መንግስት፣ ስዊስ መንግስት፣ ዛምቢያ መንግስት እንደላለ ያንቀሳቀሰው ከወረዳ ጀምሮ እስከ ፌደራል ወይ እስከ ናሽናል ድረስ በመንግስት አካላት ውስጥ የተዋቀረው ራንክና ፋይል ሆሪዞንታልና ቨርቲካል በሆነ ሁኔታ የሚያንቀሳቅሰው የመንግስት ሰራተኛው ነው። እንግዲህ የአሜሪካ መንግስት ስንል 2.5 ሚሊዮን በላይ ሰራተኞች አሉ። እንግዲህ ፌደራል ሰራተኞች ማለት
ወታደሮቹን ይጨምራል ይሄ?
አዎ አዎ ወደዛ ነው። እዛ ይሄ ራሱ ወታደሮቹን ይጨምራል። ትክክል። ይሄ ነበር እንደውም ነጥቤ። ወታደሮች ነገር ግን መንግስት ይዘጋ እንኳን ቀደኛ ፕሬዝዳንቱ እንኳን ዶናልድ ትራምፕ አይነቱም እንደው ዘፈር የሚሉ አይነት ሰው ወታደሮቹን ለምሳሌ ትራችን እንዲያቆሙ አላዘዙ ለምሳሌ። እና ስለዚህ ምንድነው ሸት ዳውን ሲኖር ሴሌክቲቭ ይሆናል ምርጫው። ሴሌክቲቭ ሆኖ እነዚህ መንግስት አካላት ለምሳሌ የኤርፖርት ፈታሾች፣ ከሌ ፈታሾች ወይም ኮስት ጋርዶች ወይም እንደዚህ ተብሎ ይወሰናል። ሊስት ይወጣና እናንተ ተብሎ የጤና ጥበቃ ከሌ ዲቪዥን የተባለ አገር ዲፓርትመንት ኦፍ ሆላንድ ሴኩሪቲ ይሄ ተብሎ ይለያል። በዛ መልክ ነው የሚደረገው። እና አሁን የሰሞኑ 35 ቀናት የፈጀው መንግስት መዘጋት ስምንት መቶ ሺህ ፌዴራል መንግስታትን አፌክት ያደረገው እና ይህንን ትን ለማለት ነው። እና የፖለቲካ ቴንሽን እና መወጣጠር ሲኖር በሁለቱ ተፎካካሪ ፓርቲዎች መካከል ይሄ ነገር ይሆናል። ግን በየጊዜው አልሆነም። እንደ ጣሊያን ሀገር እንደ ፈረንሳይ አሉ አባዜ ያላቸው ህብረተሰቦች፣ የአውሮፓ የምዕራብ አውሮፓ ዲሞክራሲዎች አሉ። አሜሪካንን ከነሱ ጋር በስኬል ሚዛን ላይ ስናወጣ አሜሪካ እንዲሁም በጣም ሎ ደ ሎስ ሌቭል እና ነምበር ኦፍ
አነስተኛበት
ሀገር አነስተኛ ነው በጣም አሜሪካን ሀገር። ይሄ ነገር ያልተለመ ይደረጋ ግን የሚደረገው እንደ መጨረሻ አዘናት ሪሶርት ሆኖ ነው። ኤክሴፕት ያሁኑ ግን እንደዛ በዛ መልክ አይደለም። ቅድም እንደተነጋገር ነው እና በምን መልክ ነው ለአድማጮቻችን የምትቀስሉ ብንል ለምሳሌ ኤርፖርት ልውሰድ እና ለማብራራት ስሞክር ለምሳሌ ኤርፖርት አለ ፈታሽ አለ። አሜሪካን ሀገር በየሰዓቱ ስንት መቶ በየቀኑ ስንት ሺህ ፍላይት ነው ለምሳሌ ዋሽንግተን፣ ዳላስ፣ አትላንታ፣ ክሊቭላንድ፣ ሲያትል፣ ሎስ አንጀለስ፣ ሳን ፍራንሲስኮ ሁሉም ለምሳሌ በሺህ በሺህ 10 ሺህ 20 30 ሺህ ፍላይት ነው በየቀኑ አሜሪካ የሚገባና ወጪና ገቢ ፍላይት የሚገባው ገቢ ፍላይቱ ስናይ በተለይ ኢንተርናሽናል ላይ ማተኮር ፈልጋለ ከውጭ የሚገቡ ሰዎች ናቸው። የኢትዮጵያ ኤርላይንስም በየቀኑ ይመጣል እንደምታውቁት። ከሺካጎ የሚያርፋለ ሎስ አንጀለስ የሚያርፋለ እንግዲህ እዛ ሲፈጥ የሚፈትሹ ማን ናቸው? እንግዲህ ልዩ ፈታሾች ናቸው። ሶሰለሞን በየጊዜው አልፈንበት አልኩላቸው። እነዚህ ሰዎች ራሳቸው አስፈትል የሆኑት አሁን እነሱ ራሳቸው ያለ ደሞዝ ነው በፍላጎታቸው እየሄዱ ይሰሩ ነበረው 35 አንድ ወር በላይ ማለት ነው። ተግባብተናል። ፌርሎ ይባላል። ፌርሎ ማለት ያለ ሄደው እንዲሰሩ ሄደው ይሰራሉ ግን አይከፈሉበትም።
ያው ይሄ ማለት በእንግሊዝኛው ሊቭ ኦፍ አብሰንስ የሚባል
ያለ ክፍያ ከስራ ውጪ እንዲቆዩ ማድረግ ማለት ነው።
ስለዚህ ሁኔታ አለ ይደረጋልና ምን ያህል ያንድ ነገር ራሱን ሴኩሪቲ ራሱን ደህንነት ምን ያህል የተዳከመ እንደሚመጣ መገመት ነው። ሰራተኞቹ አይከፈላቸውም፣ ሞራላቸው ይችላል፣ ሞቲቬሽን ይወርዳል፣ መቅረት ይመጣል። እንደውም ንግድ ሁሉ ፔቼክ ቱ ፔቼክ ነው። አሜሪካ ነገር አብዛኑ ሁሉ ሲኖረው ከወር ከወር ነው፣ ከጆዳት ነው፣
ከደሞዝ ነው፣
ከደሞዝ ነው። በዛ አይነት ሁኔታ ውስጥ እየታሳ አንድ ጥቃት ላድርግ የሚል ቡድን ሆነ ግለሰብ ወይም ድረግ ኮኬን ሆነ ምን ሊያሻገር የሚፈልግ ሰው ለምሳሌ እንግዲህ ወንፊቱ በዛ ተቀደደ ማለት ነው። ይሄ ራሱ ጥቃት አንድ ሀገር ጥቃት ደርሶበት ይችላል ማለት ነው። ኮስት ጋርድም እንደዚሁ ነው። በኮስት ጋርድም በኩል አሁን ሰሞኑን የተጎዳ ኮስት ጋርድ ማለት አሜሪካ 600 ፎርት አላት ከፓሲፊክ ኦሽን ዞን አትላንቲክ ኦሽን ድረስ እስከ ፍሎሪዳ ድረስ ሱሪያውን ስትገዝ ገጥሞ እነዛ ፎርቶች ሁሉ ፎርቱን የአሜሪካንን ኮስት ባህር ሉላውነት የሚያስከብሩ መርከቦች አሉ። በአየር የሚበሩ አሉ። ሰርቬለንስ አሉ። ኢንተሊጀንስ መሳተላያች ጋር እየተቀናጁ የሚከታተሉ አሉ። ይሄ በኮሎምቢያ ከላቲን አሜሪካ የሚመጣውን ድረግ ደግሞ በውሃ በፍሎሪዳ እና በገልፍ ኦፍ ሜክሲኮ በሉዚያና በኩል ቴክሳስ በኩል የሚገባውን ለመቆጣጠር የሚደረግ እንቅስቃሴ ሁሉ እየተዳከመ ነው የመጣው እና እነዚህ ሁለት ምሳሌዎች ማነሳው ምን ያህል ይሄ ኮንሲኮንስ ጠንቅ እንዳለው ነው። እያንዳንዷ ቀን እንደምታስከፍል ነው። በሶስተኛ ደግሞ መጨረሻ ላይ ምንድን ነው እንደው ለማሳጠር ያህል በሺ በቢሊዮን ተጨማሪ ወጪ ያስወጣል። ምክንያቱም ገንዘብ መንግስት የማይሰበስበው ገንዘብ ይኖራል። በታክስና በሰርቪስ በመስጠት አኳያ አሁን ራሱ ዶናልድ ትራምፕ 35 ቀን ራሳቸው ዘግተው ራሳቸው ከብቻለ ብሎ የሁኔታ ሲጠና 20 ነው 30 ቢሊዮን ገደማ ነው በከንቱ ገንዘብ የጠፋው።
የማይመለስ ገንዘብ ነው የሚሉት።
ይህም ሁኔታ አለ፣ የጠፋ ገንዘብ አለ። እና በዚህ መልኩ ሲተነተን የሀገሪቷን ድህንነት ሁሉ ወደ ለሰለሰና ጥቃት ደፈር አድርጎም ቢሆንም ላይሆንም ይችላል፣ ግን በስጋት ነው ያዩት። ከፍተኛ አደጋም አልደረሰም። ነገር ግን መጥፎ ላሰበና በዛ ሁኔታ ለመንቀሳቀስ ላሰቡ ግልና ወይ ቡድኖችም ጥቃት ለማድረስ እድላቸው ይጨምራል፣ ሰፋ ይላል ማለት ነው።
ቅድም የፈርሎን ነገር አንስተው ነበር፣ ይሄ ሰራተኞችን ያለ ደሞዝ ከስራ ውጪ የማድረግ ነገር ህጋዊ ነው ለመሆኑ? በህግ ያስጠይቀው መንግስቱን እንዲህ አይነት አሰራር ተደጋግሞ በሰራተኞች ላይ ሲመጣ? በነገራችን ላይ የመንግስት ሰራተኞች ህብረት ክስ መሰረታለሁና በዚህ ክስ ውስጥ መካተት የምትፈልጉ ተመዝገቡ ወይም አሳውቁ ራሳችሁን እያለ እየቀሰቀሰ ነው ያለው። ያስከስሰዋል፣ ያስጠይቀዋል መንግስቱን እንዲህ አይነት አሰራር?
አው ለከስስ ይችላል። በካሳ ተጨማሪ ካሳ ለማግኘት ወይ ቦነስ ያመለጣቸው ቦነስ ካለ ሰራተኛው የመክሰስ ወይ ሞራሊ ተጎድቻለሁ ያለ ሊያደርግ ይችላል። ግን ይሄ ምንድነው ለሁላችንም ስለማለት ባክፔ ይባላል። መከፈላቸው ግን አይቀርም፣ ተጠራቅሞ አንድ ላይ ይሰጣቸዋል። አሁን ለምሳሌ ሁለት ፔስታፕ ነው 15 ቀን አሁን እንዲሰሞኑ ወይ ይሄን ሳምንት ተሰጥቷቸው እናል ለነዛ ፈራፈኞች
ያው እየተከፈለ ነው። አሁን በዚህ ሳምንት
እየተከፈለ ነው። ይሄም አይቀር ነው፣ ገንዘባቸውን ያገኛሉ፣ ምንም ጥርጥር የለውም። እንደ አሜሪካ ያለ ሀገር መብቱን ሁሉም ያስከብራል። ግን ዩኒየኖች ክሰሱ የሚሉት እንግዲህ የሞራል ካሳ በዛን ወቅት ለምሳሌ በገንዘብ በተፈጠረው በአንድ ቤተሰብ ውስጥ በተፈጠረው የገንዘብ እጥረትና እጦት መድኃኒት መግዛት ባለመቻላቸው ህፃን ልጃቸው ለምሳሌ ስኳር በሽታ ያለው እናታቸው ወይ ባለቤቱ አንድ ሰው የፌደራል ሰራተኛ ተጨማሪው እንበላቶ ሰለሞን እዳና መከራ ተደረሰበት። ይሄ መቼም የህይወትና ጉዳይ ስለሆነ ያው ነገሩን በግልጽ ኬዙን የመክሰት እንዲሁም አጉልቶ ጥሩ ኬዝ የተጠናከረ ኬዝ መንግስት ላይ ሊያስቀርብ ሊያስከሱት መንግስትን ይችላል ማለት ነው የሚችለው።
ይሄ ሁኔታ መቼም አሁንም በእንጥልጥል ያለ ነው። ገና ብዙ የምንጠብቃቸው ንግግሮች፣ ገና ብዙ የምንጠብቃቸው ውጤቶች የሚኖሩ ይመስላል በመጪ ቀናት ውስጥ ፕሮፌሰር ብሩክ። በዛ ላይ ያለፈው መንግስት መዘጋት ያስከተላቸው የምጣኔ ሀብት ጫናዎች እና የደህንነት ስጋቶች ብዙ ነበሩ። የመሰረተ ልማት አውታሮች ላይ የነበረው የህዝብ ማመላለሻ በምድርም በአየርም የነበረው ጉዳት በየከተማውና በየአካባቢው በግሉና በትናንሽ ንግዶች ላይ የፈጠረው አና ተዛማች ሆነ ተያያዥ ሆነ ውጤታ
ሲል ኮንትሮለሮች
አሁን የአየር ትራፊክ ተቆጣጣሪዎች አይመስልም አሁን እና ይሄ ሁኔታ እንግዲህ ምን እንደሚመስል እየተከታተልን ወደፊትም ከስር ከስር ለብናታውቃለን
ስለዚህ እንደነጠቦች እንግዲህ ትራምፕ ስቴት ኦፍ ዘ ዩኒየን ማለት
አዎ ወደዛ ለመጣ ሊቀጥል እሺ
ስለዚህ ስቴት ኦፍ ዘ ዩኒየን ለማድረግ ነው እንግዲህ ወጪው ማክሲሙ ፌብሩዋሪ 5 መሰለኝ የካፒታ 5ኛ ቆጣጣሪ ሆናል የሚያደርጉትና ይሄ ሁለተኛች ይሆናል የመጀመሪያው ጥረታቸው ዩዥዋሊ በባህሉ መሰረት ጃንዋሪ ላይ ነበር መደረግ የነበረበት ስለዚህ አሁን አንተ በጥያቄ ባነሳኸው ሸትዳውን መንግስት መዘጋት የተነሳ ምንድን የሆነው ናንሲ ፔሎሲ እንግዲህ መንግስትን ዘግተህ ሁለት ወዶ አይሆንም መንግስትን በአንድ በኩል ዘግተህ በሌላ በኩል ገንዘብ አንጡ አይሆንም አንተም ደግሞ መንግስት የተዘጋው መንግስት ብዙ ፌደራል ሰራተኞች የተበደሉ የተጉላሉ ስለሆነ ካልከፈት ከሀገራችን አደጋ ላይ እየወደቀች ነው ካልከፈት አንተም እዚህ መጥተህ ምንም መጥተህ ስቴት ኦፍ ዘ ዩኒየን ንግግር የምታደርግበት ምንም ምክንያት የለህም በሚል ነው እንግዲህ አሜሪካ ደስ የሚለው ስልጣን ክፍፍሉ ነው ስፒከሯ በአሜሪካ ህገ መንግስታዊ ስልጣን ሶስተኛ ሰው ናት አይበል እንበልና ለምሳሌ እነሱ ፕሬዚደንቱና ምክትል ፕሬዚደንቱ ቢሞቱ አንድ አደጋ ላይ ቢወድቁ ፕሬዚደንት አውቶማቲካሊ የምትሆነው ናንሲ ፔሎሲ ናት ሶስተኛዋ ስልጣን የምትረከቡ ሀገሪቷም እስከ መጨረሻው ተርሙን የምታስጨርሰው እና ስልጣኗ በተዋረዱ ሶስተኛ ናት ኢንፍሉዌንሻል ሰው ናት ፕሬዚደንቱ መጥቶ ተጽዕኖ አሳዳሪ አመሰግናለሁ እንዲሁም ፕሬዚደንቱ መጥቶ በዚህ ቀን ልናገር ማለት አይችልም የእሱ ቤት አይደለም ህግ አውጪው እሷን ጠይቆ ነው በዚህ ቀን በዚህ ጉዳይ መጥቼ ለኮንግረስ አባላቶችን ማናገር በዛም ሚዲያው ገብቶ ህዝቡም እንዲከታተል ብሎ ቢጠይቅ እሱ ነው ይሄን ህዝብ ዲናይን ያደረገችው ከለከለችው እና አብዛኑ ህዝብ ተደስቷል እንጂ ስልጣኗን አሳይታለች እና በነገራችን ላይ አቶ ሰለሞን ሁሌ እንደምታውቀው ፕሬዚደንት ትራምፕ በታሪክም በአሁን የሚታወቁት ሰው ላይ አቃቂር በማውቃትና ስድብና ውርጅብኝና ቅጠልቱን በማውቃት ነው እንደምናስታውሰው ያው ጎባጢቷ ሂለሪ ክሊንተን ተንኮለኛ ክሩክድ ሂለሪ ሂለሪ ላይንሴድ ሁሉም ስም ያልወጣለት የለም ስም ያላወጡት ይኖር እስካሁን ናንሲ ነው የሚሉት እንግዲህ ሚዲያዎችም ስለሚፈሯት ስለሚያከብሯት ነው የሚልም እንድምታ አለው እኔም እንጋራለሁ እና ናንሲ መጨረሻ ላይ ከክላቸው አሁን ፈቅዳ ነው መንግስቱን ከፈቅድ መተመናገር ይችላል በሚል በዛ አግሪመንት በዛ ፍቃዷን ያሰመስኩት ሆኖ ሳቸው የሚናገሩት ማለት ነው አንድ ይሄን ነጥብ መናገር ፈልጋለሁ ለማጋራት አድማጭ ሁለተኛ ደግሞ ምንድነው የሚናገሩት እንግዲህ ብዙ ጉዳይ ላይ ነው እንደተለመደው ታክሴሽን ላይ ኢኮኖሚው ላይ ሰላም በተመለከተ ኢንፍራስትራክቸርን በኢሚግሬሽን የማይቀር ነው ፎሬን ፖሊሲ ዶሜስቲክ ፖሊሲ ሄልት ኬር የመሳሰለው ላይ የተጠበቀ ነው አንድ ፕሬዚደንት ለመጪው አሁን ለተያዘው አመት አቅጣጫ ይሄ ነው በዚህ ጉዳይ እናረጋለን የሚለውን ለህግ አውጪውና ለአሜሪካን ህዝብ በግልጽ ማስቀመጥ ይጠበቅበታልና ያንን እንዴት ተከታተለ ለአድማጮቻችን ዳፋን ግንናስፈልጋግነቱ ማጋራት ይቻላል አንድ ዲላይመንት ማለት መሰልገው ልክ ፕሬዝዳንቱ ተናግሮ ሲጨርስ የተቃዋሚው ፓርቲ ማለት ዲሞክራቶች መብት አላቸው መልስ ለመስጠት ለመተቸት እሱ ላይ እንግዲህ ሳተሟት ቀርም ዲሞክራቶቹ በአንድ ድምፅ ዲሞክራቲክ ፓርቲ መሪዎቹ ማን እንደመረጡ በጣም ቁልፍ የሆነች አፍሪካ አሜሪካዊ ከጆርጂያ ስቴሲ አብራምስ የምትባል
ባለፈው እንደውም ተወዳድረው ነበር መሰለኝ
ጆርጂያ ገቨርነርነት ሮጣ ተወዳድራ በነጥብ 1.2 ነው የተሸነፈችው የ45 ዓመት really shooting star ነው ትባለው በጣም ትልቅ ተስፋ ያላት ሴት ናት ባንድ ድምጽ የዲሞክራቲክ ፓርቲ መሪዎች ናንሲ ፔሎሲ እና ሹማን ተናሳ ሹማን ከሴኔት ሁለቱ ናቸው መሪዎች እና ምክትሎቻቸው ባንድ ድምጽ እሷ ትችቱን የሰላ ትችቱን ብታቀርብ ተመጣለች በጣም እንዲፊያዊ ሆነ ነጥብ በነጥብ የሳችን ሐሳብ ምትተችበት ሁኔታ ነው ይሄንንም እንግዲህ በጣም በጉጉት ሊጠበቅ ነው ለማለት ነው
እንግዲህ ምሽት ላይ ነው በዩናይትድ ስቴትስ ሰዓት አቆጣጠር ኢትዮጵያ ውስጥ ወደ ማለዳ ላይ ነው የሚሆነው ይሄ እኛም በቀጥታ እናስተላልፋለን የፕሬዚደንቱንም ንግግር እንዲሁም የሚስ አብራምሶንም የዲሞክራቲክ ፓርቲውን ምላሽ እናስተላልፋለን። እርሶንም ጋብዘን አንደኛ የቅድሚያ መግቢያ ትንተና እንዲሰጡን ከዚያም በኋላ ምድድሮቹን ሁለቱንም እንዲተቹልን እንጋብዞታለን። በጣም አመሰግናለሁኝ ፕሮፌሰር ብሩክ ለጊዜው ለሰጡኝ ማብራሪያ።
እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። አድማጮችም ለሁሉም መልካም ሰላምና ጤና ለሁሉም እመኛለሁ። ሰላምታ ይድረሳችሁ በያላችሁበት።
ፕሬዚደንቱ እንዲያውም ከትናንት በስቲያ ከሲቢኤስ የዜና አውታር ጋር ሲነጋገሩ ናንሲ ፔሎሲን ለህገወጥ የሰዎች ዝውውር ደንታ የሌላት መጥፎና ግትር ሰው ሲሉ ጠርተዋቸዋል። ትንቅንቁ እንደቀጠለ ነው። መፋጠጡም ያው መፋጠጥ ነው። ብዙ ሰው ግን የበረታ እጅግ የበረታ ስጋት ላይ ነው።